የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬው ምሽት ፕሮግራማችንን ይዘንላችኋል።
በሶማሌ ክልል ጅጅጋ ከተማ በሚገኘው ወይን ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዚዳንት ይፋ አደረጉ።
The president informs me that there are people implicated in what happened here who are living in the United States. I've given him my fullest commitment of cooperation and support.
እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለሕግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ።
የበኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ናቸው ይዘናቸዋል።
የአምቦ ዩኒቨርሲቲ ተማሪዎች የግጭት ሴራን ለመቃወም ያደረጉት ሰልፍም በዛሬው ዝግጅታችን ተካቷል።
ለሰላም ጥሪ የተጓዙት እናቶች በመቀሌ
እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁሉ ግዜ ሰላም ካልነ ሰላም ይመጣልናል።
የእለቱ የሙዚቃ ዝግጅትም አለን። ቤቲጂን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የኦሮሞ ዲሞክራሲያዊ ግንባር ኦዴክ ተዋህደው መቀጠል የሚያስችላቸውን የመግባቢያ ስምምነት ሰነድ ተፈራረሙ። ስምምነቱን የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳና የኦዴክ ሊቀመንበር አቶ ሌንጮ ለታ ተፈራርመዋል። የሀገር ውስጥ ሚዲያ ፋና ብሮድካስቲንግ እንደዘገበው የኦሮሚያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱ ፓርቲዎች በኢትዮጵያ ፖለቲካ ውስጥ የራሳቸው ታሪክና አስተዋጽኦ እንዳላቸው ጠቅሰዋል። የኢትዮጵያ ፖለቲካ ፓርቲዎች በመለያየት ህዝብን ከመበታተን ወደ አንድነት በማምጣት የተጀመረውን ለውጥና የዲሞክራሲ ስርዓት ግንባታ ማጠናከር እንደሚገባቸውም ተናግረዋል። ተበታትኖ መጓዙ ለህዝቡም ሆነ ለፖለቲካ ፓርቲዎቹ አድካሚ በመሆኑ እንደየፓርቲዎቹ ያስተሳሰብ ቀረቤታ በመጣመርና በመዋሃድ ለሀገር ግንባታ መረባረብ እንደሚያስፈልግም ነው የተናገሩት። የፓርቲዎቹን ውህደት ህዝቡ ሲጠይቅ እንደነበር ያነሱት አቶ ለማ ፓርቲዎቹም ተወያይተው ውሳኔ ላይ መድረሳቸውን አውስተዋል። የዚህን ዝርዝር ዘገባ በምሽቱ በሚኖረን ዋናው ዝግጅታችን ይዘን እንመለሳለን። በሌላ ዜና ከ400 በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ በአውሮፕላን ወደ ሀገራቸው እንዲመለሱ ይደረጋል። ዓለም አቀፍ የፍልሰት ድርጅት ኢትዮጵያውያንን ወደ ሀገራቸው መመለሱ እንዲቀጥል ይሁንታ ያገኘው በሶስት ዓመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ሊሳ ሽላይን ያደረሰችንን ዘገባ በማታው ዝግጅታችን ሙሉውን ይዘን እንመለሳለን። በሌላ ዜና ከአንድ ወር በፊት ጃቫ ባህር ውስጥ የወደቀው የኢንዶኔዥያ የመንገደኞች ማመላለሻ ጀት አውሮፕላንን አስመልክቶ የመጀመሪያው የምርመራ ውጤት ይፋ ሆኗል። በዚሁ መሰረት አብራሪዎቹ ለመቆጣጠር ብርቱ ጥረት ቢያደርጉም የአውሮፕላኑ አውቶማቲክ የበረራ ደህንነት መቆጣጠሪያ መሳሪያ በተደጋጋሚ ስለተጫነ አውሮፕላኑን ቁልቁል ወደ ታች ባፍንጫው እንዲወርድ አስገድዶታል። በተከሰሰው የበረራ ቁጥሩ 610 ላይን ኤር ቦይንግ 737 ማክስ 8 ጄት አውሮፕላን ውስጥ የነበሩ 189 መንገደኞቹና የአውሮፕላኑ ሰራተኞች በሙሉ ማለቃቸው ይታወሳል። በመጨረሻም የሩሲያ ጦር ሰራዊት በክሪሚያ ሰላጤ ለሚገኘው የመከላከያ ኃይሉ ተጨማሪ ጸረ አውሮፕላን ሚሳኤሎችን እንደሚልክ ዛሬ አስታወቀ። እርምጃው የተወሰደው የሩሲያ ኃይሎች ባሳለፍነው እሁድ 3 የዩክሬን ጀልባዎችን ከነሰራተኞቻቸው ከያዙ በኋላ የተፈጠረውን አለመግባባት ተከትሎ ነው። ሩሲያ 3 የኡክራይን የባህር ኃይል ጀልባዎችን ይቀዝፉ በነበሩ ባህርተኞች ላይ ያቀረበችው ክስ በሕገ ወጥ መንገድ ሩሲያ ባህር ክልል ገብተዋል፣ ከድንበር ጠባቂዎች የተሰጧቸው ማስጠንቀቂያዎች ቸል ብለዋል የሚሉ ናቸው። ኡክራይን ክሱን ውድቅ አድርጋለች። አንድ የክሪሚያ ፍርድ ቤት ከተያዙት 24 ባህርተኞች ውስጥ በ12ቱ ላይ ለሁለት ወራት ታስረው እንዲቆዩ ትላንት ወስኗል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ተጠርጣሪዎችን በሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መለስካቸው አምሃ ዝርዝር አለው።
በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጀል ኦጋዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሠራው ከ400 ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖሮ። በኢትዮጵያ የአሜሪካው አምባሳደር ማይክል ራይነር ትናንት ይህንን ወህኒ ቤት ሲጎበኙ በአስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከ10 የማያንሱ ሰዎች እንዲታጨቁበት ይደረግ ነበረ ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዚዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዚዳንት ሙስጠፋ መሐመድ የጉብኝቱን ዓላማና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል።
ይሄ ወንጀል በፈጸሙ ሰዎች ላይ ክትትል ለማድረግና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸውና ይህን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይህን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉና በእነሱ ላይ ክትትል አድርገን ለህግ የሚቀርቡበት ሁኔታ ለማድረግና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ መብት ጥሰት ጊዜ ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለህዝቡ መልእክት ለማስተላለፍ የሚፈለግ ነው። የዛሬው ጉብኝት ዓላማም አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከእኛ ሲሰባ የነበሩትን የሰብአዊ መብት ጥሶች በአይኑ እንዲያይ ነው።
አምባሳደር ማይክል ሬይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተለ አኳኋን ለድርጊታቸው መጠየቅ አለባቸው።
The president informs me that there are people implicated in what happened here who are living in the United States. I've given him my fullest commitment of cooperation and support.
እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰብአዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሠረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ።
ጀል ኦጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጀል ኦጋዴን የተለያዩ ክፍሎች፣ የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሠራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሠራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች በአሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናዳው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሠራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሠራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው።
ይሄ ጀል ኦጋዴን ነው። እንዳያችሁት በጣም አሰቃቂ የሆኑ የሰብአዊ መብት ጥሰቶች የተፈጸሙበት ጀል፣ ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። እዚህ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ፣ በብርድና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንደበደባቸው ረሃብ በቸነፈር እንዲሞቱ እንዲሰቃዩ ማድረግ ሁኔታን እዚህ ተካሄደው እና በቀድሞ የክልሉ አመራርና ሀረር በነበሩ ጥቂት መከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው።
አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ።
You know, in reflecting on what I've seen here this morning, it just reinforces for me my own appreciation for the importance of the current moment in Ethiopia that the government of Ethiopia
ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን ሁኔታ በይበልጥ የሚያጠናክርልኝ ሆኖ አግኝቻለሁ። የኢትዮጵያ መንግስትና የሶማሌ ክልል መንግስት የሚመሩት የህግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላው ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ህዝብም ይህን የለውጥ ጅማሮና መሪዎችን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተክቶ እየሰራ ነውና
በሶማሌ ክልል እስረኞች ካናብስት ከጅብና ከነብሮች ጋራ ይታሰሩ እንደነበረ የሰማነው መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበር። ከዚህ የከፋ ስቃይ በዚች ሀገር ይፈጸም ይሆን ማን ያውቃል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአምቦ ዩኒቨርሲቲ ተማሪዎች በተማሪዎች መካከል ዘውድ የለየ ግጭት ለመቀስቀስ የታለመ ሴራን እንቃወማለን ሲሉ ትላንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጸ። በሌላ በኩል ተጠርጣሪው በቁጥጥር ስር የዋሉበት መንገድ ሕጋዊ አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት መጥሪያ መያዛቸውንና እስካሁን ድረስ ፍርድ ቤት ያለመቅረባቸውን ያመለክታሉ። ተመሳሳይ ግጭት ተቀስቅሶበት በነበረው የጎንደር ዩኒቨርሲቲ ተማሪዎች በአሁኑ ወቅት ትምህርት ገበታቸው ላይ መመለሳቸውን ያመለከተው ሙክታር ጀማል ተከታዩን አድርሶናል።
ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀናአ ለአሜሪካ ድምጽ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ ሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል።
ይሄ ግጭት ደግሞ ያልተገባ ተግባር ነውና ይሄን በጋራ ሆነን እንቃወማለን ብለው የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም፣ ወደ ሌላ ዩኒቨርሲቲ እናሄድላበትም ብሎ በጋራ የተቃወሙ ያስተላለፍነውን መልእክት ያው ተማሪዎቻችን የዩኒቨርሲቲ ተማሪዎች የፍቅር የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልክተኛ ሆኖ ህዝባችን በእነሱ ምክንያት የሚጣላበት ሳይሆን በእነሱ ምክንያት ግንኙነት እንሰፋ፣ ፍቅር እንሰፋ፣ አንድነት እንዲሰፋ ስራ እንዲሰሩ ነው መልእክት ያስተላለፍነው። ትናንትና ላደረጉት በጎ ተግባርም አመስግነናል።
በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ 3 ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምጽ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጓሮችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል።
ወደ 10 የሚሆኑ የተለያዩ ባንክ ቼኮች ተገኝቷል። የ10 ባንክ የተለያዩ ቼኮች ማለት ነው። የ6 ባንክ የተለያዩ ባንኮች ማለት ነው። ቡክ ገብተው ተገኝተዋል። 9 ዲስክቶፕ ኮምፒውተር አሉ። እንደዚሁም 1 ላፕቶፕ አለ። 2 ፍላሽ፣ 16 ሲዲ እና በኮምፒውተር ውስጥ እንግዲህ የሚጠረጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው ፖሊስ ያመቻቸው እና በዛ መሰረት እንግዲህ አሁን ዲስክቶፖችም ተይዘዋል። የሚጠረጠሩ ሌሎች ነገሮች ስላሉ አሁን ግልጽ ልናደርጋቸው የማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው፣ ምርመራ እንደሚጠራበት ነው።
የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለሁ ያሉት ሰው በቁጥጥር ስር ያዋለበት መንገድ ህጋዊ እንዳልነበረና ያለ ፍርድ ቤት ትዕዛዝና ህግ መርህ ውጪ መያዙንም ተቀሰዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለ አሶሳ ዩኒቨርሲቲ የመኪና ኮንትራቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል።
ፖሊስ ኮሚሽነሩ መግለጫ የሰጠው ሰኞ ጠዋት ስለዚህ ጉዳይ ግብታት ስለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይሄ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥቶ እንኳን ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራጭ የተደረገው። ስለዚህ ለኔ ግብታት አላደ ይሄ ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነር ራሱን ለመከላከል ያደረገ መከላከያ ብዬ ነው የማስበው።
በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቀስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ ያደረገ መሆኑንም ተነግሯል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከሁሉም የኢትዮጵያ አካባቢ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች ከትላንት በስቲያ ባህር ዳር ነበሩ፣ ትላንት ደግሞ መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው የሰላም ጥሪያችንን ተቀበሉ ሲሉ መልእክታቸውን አሰምተዋል። ዶክተር ደብረጽዮንም በትግራይ ሰላም ነው ያለው፣ ሆኖም ግን በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛችኋለን ብለዋል። ሙልጌታ ጽብሀ ተከታዩን ዘገባ አድርሶናል።
ከሁሉም የኢትዮጵያ ክልሎች የተወከሉ 22 እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህጻናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል።
ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አመስረው በያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን።
ሰላም ከሌለ መኖር አንችልም፣ ደህንነታችንም ማስፋፋት አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማክበር አለብን፣ ማስፈን አለብን የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው።
ሰላም ፍለጋ ሰላምን ለማብሰር ነው ወጣን። እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እንባ መቆም አቅተን ለዚህ ነው በሰላም የመጣ እንድትቀበሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም መቀበል
የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቆመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉም ሰላም ሲጠብቅ የኖረ ነው ብለዋል።
አገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምትታወቀው ያለች። ይሄ አፍረት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቀላሉ? በሁሉም ቦታ የመፈናቀል ቦታ እናድርገው ኢትዮጵያ። እንደዚህ አይነት ለውጥ ነው እኛ የምንጠብቀው። የነበረንን ጠንካራ ጎኖች ባህሎችም ተጠብቀው ሌላ አቅም ሌላ ጉልበት ነው እኛ የምንፈልገው። ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተን እንዳስጨነቀው እኛም ያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይማ ተረጋግተዋል። ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ በልማቱ ላይ በመልካም አስተዳደሩ ችግሮች ላይ በሌሎች ኑሮች ላይ ያሉ ችግሮች ለመፍታት ነው ደፋ ቀና እያለ ያለ።
በቀጣይ እነዚህ እናቶች የጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል።
ስለዚህ እኛም ከእናንተ ጋር ነን፣ ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ሚኒስቴር መስሪያ ቤቱ ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብ ከእናንተ ጋር እንደሆነ ማወቅ አለባቸው። የክልሉ መንግስት በጎናችሁ ሆኖ ይህን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣምንም አመሰግነው በጣም እናከብራችኋለን እናመሰግናችኋለን።
ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለመከተር ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላም ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት ይሁኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል።
ጥቃትም ደርሳት እናት ናት፣ አዘን ምታይ እናት ናት። ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ መቀዘፍበትና ባጭሩ ብሔረ ብሔረ እየለየ ራሱ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍልናል። እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁልጊዜ ሰላም ካልነ ሰላም ይመጣልናል። የፈለገ መስዋዕት ይምጣ ሰላም እናሰፍናለን። እናት የማይሰማት ሰው የለም። በእናት ርህሩህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውሮ ይቅር ሰላማችን እናሰፍናለን። ሁሉም ክልል ሁሉም ብሔረሰብ ይሰማናል በመባል ነው የተነሳ ነው።
መልእክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ ኦሮሞ ልጅ አይገልም። ስለዚህ መሀከላችን ያሉትን አጥርተን ፍቅርና ሰላምን እናውርድ ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ።
እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚዚክ አዋርድስ በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15/2011 ዓ.ም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎችና ዓለም አቀፍ ሚዲያዎችን ጨምሮ 5000 ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምጻዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምጻዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ 3 ዘርፎች አሸናፊ ሆናለች። መስታወት አራጋው ቤቲጂን አነጋግራ ተከታዩን ዘግባለች።
I'm sorry I couldn't say thank you for the first award. This is the second award I'm getting. I'm so happy. First of all, I want to thank God.
በቲጂ ወይም ብሩክታዊት ጌታሁን በምሽቱ ለሽልማት በወጣችበት ጊዜ የተናገረችውን ነው በጥቂቱ ያሰማናችሁ። በዚህ በያዝነው ዓመት ለአድማጭ ባደረሰችው ወገግታ በተሰኘው አልበሟ ውስጥ በተካተቱት ስራዎቿ ነው ቤቲጂ በዘንድሮ የአፊርማ በ3 ዘርፍ ተሸላሚ ለመሆን የበቃችው። ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምፃዊት፣ መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምፃዊት እና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የአመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲን እንኳን ደስ አለሽ ብለናታል።
እንኳን አብሮ ደስ አለን።
ውድድሩ ምን ያህል ጊዜ ፈጀ?
ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው የሚያወዳድሩት። ስለዚህ አልበም የወጣው ራሱ ጁን 21 አካባቢ ነበረ። ዋናው ውድድር 3 ወር የሚፈጀው ግን ከዛ በፊት ቀደም ብሎ ልክ አልበሙ እንደወጣ ማስገባት ነበረብን፣ ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰምተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው።
በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው? የቅጅም ይሁን የሙዚቃ አካሄድሽ፣ ያዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሽው?
አይ እነሱ የሚወዱት ይሄን ይወዳሉ ይሄን ይተዋሉ ምናምን በሚል አስተን ሳይሆን እኛ ልክ ሙሏል ብለን ላክ ነው እና እሱ ነው እንዲሰሙ ያደረግነው። የተለያዩ ጃጆች ትድር አብረው ሆነው ነው ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡት እና እነሱ ናቸው እንጂ መረጡት። እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም ሙሉን አልበም የላኩት። አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልም ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮም ያወዳድራሉ። እኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ፣ ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክ ትችላለሽ ማለት በቃ በየአመቱ ስለሚደረግ አሁን በ2018 የተሰራን ነገር ነው የምትልኪላቸው 2017 ላይ ምናምን የተሰራን ሳይሆን 2018 ላይ ብቻ የተሰራን ነገር ትመርጂና ትልኪላቸዋለሽ። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ኖሚኒ ያደርጉሻል። ከዛ ሁለት ግማሽ የእነሱን ድምፅ አለበት፣ አድማጮችም ቮት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ ዳኛዎችም ድምፅ አለበት። ከዛ በኋላ ነው ያው ዋናው ምርጫ ውጤቱ የሚደርሰው፣ የሁለቱ ድምር ነው።
ለመጀመሪያ ጊዜ ለኢትዮጵያውያን ድምጻውያን ከዚህ ቀደም ለተሳተፉ ይህ ያንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል። አሁን ምን ተሰማሽ ልልሽ ነው ማለት ነው። ምን ተሰማሽ እንግዲህ በሶስት ዘርፍ ስታሸንፊ?
ያው በጣም ደስታ ነው ምልሽ። መጀመሪያ ላይ ፈርቼ ነበረ ገባሽ፣ ምንም ሳታሸንፊ መምጣት አለና በስድስት ነበር የታጨሁት፣ በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎችም በስድስት ዘርፍ ታጭቻለሁ። በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነው እና ትልቅ ነው። አሁን ደግሞ የእናንተ ድምጽ ቢጨመርበት ማሸነፍ እንችላለሁ ብዬ ፕሮሞሽን ብዙ ሰርተን ነበረ። ከይሳቃል ኢንተርቴንመንት ጋር ብዙ ነገር ሰርተውልኝ ነበረ። ማኔጅም የሚያደርገኝ ዩብ ነው፣ እነሱ ናቸው ማኔጅም የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበረ። ከዛ ባሻገር ያው በቃ አይደለም ሰው ቦት ያርግ አያርግ የምታውቂው ነገር አይኖርም እና ያው የውጤቱ ቀን ያሰራል። እስከምታውቂው ድረስ አለማሸነፍም ባዶ እጅ መምጣት አለና እንደው አንድ እንኳን አገኘሁኝ ምናምን ያልክ እየተመኘኝ ነበር። ከስድስት አንድ ይበዛል ያመጠኝ ብዙ መጠየቅ አይደለም እያልኩኝ ነበር። ያው እንደምንዲሆን ስድስቱን ምፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታል። አሁን
እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው?
ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው እና እነዚህ ናቸው ሽልማቶቹ። ለትንሽ ትልቁ በተራወ ከማይጠቅመኝ ጋራ ብዬ እንዳንተ
ተሸክሞ ከዚህ በኋላ ምንድን ነው የምንጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው?
ይሄ የመጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መቅረት አይደለም የምፈልገው፣ ግን አፍሪካ ውስጥም ደግሞ ብዙ ገና የሌለሰም ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ተራምጃ ያለው ከዚህ ወደፊት መቀጠል ነው። ምን ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎችን ሰራለው። የኢንተርናሽናልም ዘፈኖች ማስባቸው አሉ። እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎችም የሆኑትን ነገሮች አልተውም። እነሱንም አሁንም እንደምሰራው አድርጌ ሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረክ ላይ ስወጣ እነዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔን የሚመስል ግን ደግሞ የተለያዩ ዘርፎች ሊገኙበት የሚችሉ አይነት ዘፈን ነው የመስራት ሀሳብ ያለኝ። ደረጃ ላይንም ደግሞ እንግዲህ እኔ አልማለሁ። እዛ ደግሞ እግዜር ያሳካል አይደለም እየጣርኩኝ ከሄድኩኝ። ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችን ደግሞ ከዚህም በላይ የተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ። አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ፣ አንቺ ግድም ብለሽዋል፣ ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልፋት አለብኝ።
ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን ከኬንያዊ ጋር ነው ያልሽኝ በጋራ የምትሰሩት?
አዎ አዎ፣ የአልበሜም ክሊፖች ይወጣሉ፣ ሲንግልም ደግሞ ያው ይመጣል።
እንጠብቃለን እንግዲህ። መልካም የስራ ዘመን ይሁንልሽ።
አሜን። እሺ እሺ፣ በጣም አመሰግናለሁ። አካል ለትንሽ ትልቁ በተራወ
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ @ያምሃሪክ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Tun Radio Nisagala America.